የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ረቡዕ ነሐሴ 1/2011 ነው። አብራችሁን ካመሻችሁ ከመሰማችሁ ጥንቅሮች መካከል
በደቡብ ክልላዊ መንግስት ግጭትና መፈናቀል የወጣቶችን ሊያሳደረውን ተጽዕኖ የሚያስቃኝ ዘገባ አለ።
በሂደት ነው ያደኩትና ወደ 20 አመት ምናምን የታ 20 አመት በላይ ያበራው ታስ ነው እንዳለ ይወደማ።
ከወጣቶቹ መካከል አንዱን ነው የሰማነው። ዝርዝሩ ቆየት ብሎ ይሰማል።
ደህዊ የተሰኘ ፈጥራዊ ሴቶች ውበት መጠበቂያ ምርቶችን የሚያመርት ድርጅት መስራችም አብራን ታመሻለች።
ቢዝነስ ከባድ ነው ጀመሪያ ላይ። ብዙ ነገር ነሽ ራስሽ ታመርቻለሽ፣ ታደርሽ ትችያለሽ፣ ብቻሽን ብዙ ነገር ተሰራያለሽ።
የድርጅቱ መስራች የሆነችውን ህይወት ደረጀን የሰማችኋት ስለስካሁን ጉዞዋና ስለወደፊቱ ውጥማ ቆየት ብላ ታጫውተናለች። ፍናንት ለቅምሻ ያክል ያስተማናችሁ ሴቶችን የኮምፒውተር ቅመራ ሲያስተምር የሰነበተው መርሃ ግብርን የሚመለከት ዘገባም አለ።
ከማንዴላ ዋሽንግተን ጉድኝት ተሳታፊዎች ከአንደኛው ጋር የተደረገ አጭር ቆይታም ይደመጣል።
ከዚህ ሁሉ በፊት ግን አጫጭር የዓለም ዜናዎች እንደሚከተለው ይደመጣሉ።
ከዜናው ጋር ኤደን ገረመውና ሀብታሙ ስዩም ተመልሰን መተናል። የሐዋሳ ከተማ ነዋሪዎች ሰላማቸውን በመጠበቅና ከተማውን እየጠበቀ ላለው ወታደራዊ እዝ ወንጀለኞችን አሳልፎ በመስጠት እንደሚተባበሩ ገለጹ። ወታደራዊ እዙ በሐዋሳ ከተማ ከፍተኛ የሆነ ስርዓት አልበኝነት መኖሩን ገልጾ የሕግ የበላይነትን የማስከበር ስራ እየሰራ መሆኑን ዛሬ ከተመረጡ የህብረተሰቡ ክፍል ጋር በሐዋሳ ከተማ ባደረገው ውይይት አስታውቋል። ዘገባውን ከሐዋሳ ያደረሰን ዮናታን ዘውዴስ ነው።
የኬንያዋ ኩዋሌ ግዛት የፓርላማ አባል ዙለይካ ሐሰን ዛሬ ህጻን ልጃቸውን ይዘው በመግባታቸው ከስብሰባ ታግደዋል። ፓርላማው ውይይት እያደረገ ባለበት ዙለይካ ሐሰን የአምስት ወር ልጅ ህጻን ይዘው መደበኛ ጉባኤ ሲካፈሉ በጸጥታ አጠባቂዎች ከጉባኤው እንዲወጡ ተደርገዋል። ተወካይዋ ከክስተቱ በኋላ ለጋዜጠኞች ሲናገሩ ድርጊቱ የሴቶች መብትን የሚጻረር ነው ብለዋል። የማልቀርበት ጉዳይ ሆነብኝ። ስለዚህ ወይ ልጄን ይዤ መምጣት አለያም ከሥራ ገበታዬ መቅረት ነበረብኝ። ስለዚህ ልጄን ይዤ ሊሄድ ብዬ መጣው የመረጠኝን ህዝብ ለመወከል ነበር አካሄዴ ብለዋል። ልጅ ስላለኝ መቀጣት የለብኝም። ልጅ መውለድ የተፈጥሮ ጸጋ ነው ብለዋል። ሌሎች የሴት ፓርላማ አባላትም ድርጊቱን ተቃውሟል። ከሀገሩ ህግ ውጪ አውጪ መስሪያ ቤት ህግ አውጪ መስሪያ ቤት በሴቶች ላይ እንደ አይነት እርምጃ ከወሰደ በሌሎች መስሪያ ቤቶች የሚሰሩ ሴቶች መብት ምን ያክል የተጠበቀ ነው የሚል ጥያቄም ተነስተዋል።
ኤርትራ ዮስተናል በሌተናል ጀነራል ኡል ፋሃድ ቢን ቱርኪ ቢን አብዱል አዚዝ የሚመራ ከፍተኛ የሳውዲ አረቢያ ልዑክ ትላንትና አስመራ ላይ ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው ስለ ቀይ ባህር ቀጠና ጸጥታ ጉዳይ መነጋገራቸውን ሻዕባይት የተባለ የኤርትራ መንግስት ድረገጽ ገልጿል። ልዑሉ ጸረ አሸባሪነት የተባለውን የጥምረት ኃይሎች አዛዥ ናቸው። የኤርትራ ሚዲያ ስብሰባው በኤርትራና የሳውዲ አረቢያ የጋራ ግንኙነት በማዳበርና በቀይ ባህር ቀጠና ጸጥታ ጉዳይ ላይ ተኮረ ነበር ከመዓለት ተቀር የሰጠው ዝርዝር መግለጫ የለም።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ በቅርቡ የጅምላ ተኩስ ከተከፈተባቸው ሁለት ከተሞች አንደኛዋ የሆነችውን ዳይተና ኦሃዮን የጎበኙ ነው። ዛሬ ከዋይት ሃውስ ቤተ መንግስት ከመነሳታቸው በፊት በመሳሪያ ቁጥጥር ላይ በጣም ጥሩ በሆነ ውሳኔ ላይ እንደርሳለን ብለዋል። መሳሪያ የሚገዙትን ሰዎች የጀርባ ታሪክ ማጥናት ያስፈልጋል የሚል እምነት ቢኖራቸውም ይሁንና የመሳሪያ አገዳ ላይ የፖለቲካ ፍላጎት የለም ብለዋል ፕሬዝዳንቱ።
አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀን የጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ።
ከጋቢና ቪኦኤ ጋር ናችሁ። አብራችሁን ከአድማስ ተሻገሩ እንላችኋለን። ኤደን ገረመውና ሀብታሙ ስዩም አብረናችሁ እናመሻለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደሚቀድመው ዘገባ እናመራለን። በዓለም ላይ የተንሰራፉት ግጭቶች ብዙ ሰዎችን ከቤት ንብረታቸው አፈናቅለዋል። ከዚህ ባለፈ ደግሞ የነገ ዓለም ተረካቢ የሆኑ ወጣቶችን ሕይወት በማክበድ ትልቅ ፈተና ደቅነዋል። ለተፈናቃዮች ብዛት ከዓለም ቀዳሚ ሀገራት መካከል የተሰለፈችው ኢትዮጵያን መኖር ያደረጉ ጥቂት የማይባሉ ወጣቶች ተመሳሳይ ዕጣ ገጥሟቸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ የተወሰኑትን ክራሞት ከደቡብ ኢትዮጵያ ቃኝቷል።
ትናንት ላይ ሆኖ ዛሬን ሲያማችር ይህ ይመጣል ብሎ በፍጹም አላሰበም። ነገን የተሻለ ያደርጋለሁኝ ብሎ ከመታተሩ ውጭም የገዛው ደጆቹ ደርሶ ንብረቱን ያወድማሉ በማለት አልሞ ያቅም። በሰሞኑ በስዳማ ዞን በተፈጠረው አስከፊ ነው የተባለው ወንጀል ሰለባ የሆነው ወጣት አማ ተካበም ሩቅ አስቦ ሩቅ ለማደር ስጥር ሲግር ባልታወቀ ሁኔታ ላቡን የተቀማ ትግቦ ወጣት የምትተዳደረው በንግድ ስራ ሲሆን በቀን ትንሽ የማይባል ገቢ የነበረው ባጭሩ ሰርቶ ማደር ብርቅ እየሆነ ባለበት ምድር ራሱን የቻለን የራሱ ስራ የነበረው ወጣት ዛሬ ሳፈቷል።
ምንም ዜሮ ነው የቀረነው። ከተማው ራሱ ወድማለች። ያገር ሀብት ነው የወደመው።
አንተ በወጣትነት እድሜ ክልል ውስጥ ነው ያለውና እንዴት ነበር ያፈራው ይሄን ሀብት ንብረት?
ይሄንን ሀብት ያፈራሁት እኔ መጀመሪያ መምህር ነበርኩኝ። ከመምህርነት ኢልባቦር አስተምር ነበር። እዛ ባለው አንዳንድ ሁኔታ ትቼ መጣሁና ቦና የምትባል ከተማ ገብቼ እዛ ነው እንግዲህ በእግሬ እየሄድኩ የተገኘውን ሰንጋውንም ምኑንም እየነገድኩ በመከራ ያተራ 47 ኪሎ ሜትር በእግሬ ሁሉ ሄድ ነበር። በጣም አሳዛኝ ነው። ከዛ አልፎ ደግሞ በትንሹ ከአዲስ አበባ 20 ካርቶን እየጫንኩ ከዛ ቀን እየጨመርኩ አሁን ባንክ ራሱ ወደ 700 ሺህ ብር እዳ አለብኝ። ከፍ ስል ደግሞ እጅን እየወሰድኩ በሂደት ነው ያደግኩትና ወደ 20 ዓመት ምናምን ከ20 ዓመት በላይ ያፈራሁት ሀብት ነው እንዳለ የወደመው። ይህንን መልሶ ለመስራት እንጃ በምን አቅም እንደምንችል አላውቅም። 3 ልጆች አሉኝ። ዲፕሎማዬ ምኑ ሁሉ ተቃጥሏል። ያለኝ ንብረት ካዝና ውስጥ የነበረ ነገር ሁሉ ወድሟል። በአጠቃላይ በቀቀልጅ እንደት ከውቀት ያፈራሁት ሀብቴ ወድሟል። መጽሐፍ የሚያቃጥል ትውልድ ነው የተፈጠረው። አሁን መጽሐፍ ትነግዳለሁ ብዬ ያለ እንደ ቢያንስ መጽሐፍ ብቻ የተቃጠሉት 100 ሺህ ብር በላይ ናቸው።
ምን አይነት መጽሐፍ ነው የምትችለው?
ይህ ከአንደኛ ክፍል እስከ 12 ጋይዶች፣ እነዚህ ኤክስትሪም ምን የሚባሉ ኦክስፎርድ ዲክሽነሪዎች አሉ። በቃ አጠቃላይ እዚህ ትምህርት ቤቶች መጥተው የሚገዙት ተማሪዎች ለዝግጅት ሁሉ የሚገዙት ከኔ ነበር። እኔ ነኝ መጽሐፍ አለታ ወንዶ ላይ ጀመርኩት። ያ ሁሉ የለም። እስክሪብቶ፣ ደብተር፣ ምን የሚያቃጥል ትውልድ ነው የተፈጠረው። እንግዲህ እንዳለ የኔ ትምህርት መሳሪያ ነው የወደመው። ከዛ መኖሪያ ቤቴን ፍለገዱ መኖሪያ አጋጣሚ እዛ አልነበረኝም። ሐዋሳ ነበር የነበርኩት። ያው በዛ አጋጣሚ ለኢንተርስት ያለው ልጆቼም ተርፈዋል። ሱቄ ካወደሙ በኋላ መኖሪያ ቤቴን እንደሚፈልጉ ነበር የተነገረኝ። እዚሁ ወንዶ በሆን ኖሮ እኔም አልጠፍም ነበር። ትንሽ ወይን መኪና የቤት መኪና ማለት እሷንም ሙሉ ለማቃጠል ፈልገው አጥተዋት። የትኛውም ትውልድ እንዲያዝን ጥፋት ያደርሳል ብዬ አስቤ አላውቅም እና በጣም ዘግናኝ ነው። አእምሯችንም ልታክም ወደማይችልበት ደረጃ ነው እና ብቻ ይሄ ህብረተሰብ አደረገ ለማለት የሚከብድ ነገር ነው። አሁንም ነግረ ነገር
የተፈጠረው ችግር በርካቶችን ጎድቷል፣ ስራ አጥም አድርጓቸዋል ይላል ወጣት አማም።
በባትን በምንም በየወሩ ገንዘብ የማስገባ ሰው ነኝ። በዛ ሰው ይከበርበታል። ይሄ እኮ ሀብት የኔ ብቻ አይደለም፣ ተጨማሪ ሌላ ሸክም ሀገሪቱ ላይ መፍጠር ነው። እንግዲህ ቢያንስ አሁን በዚህ ጊዜ አንድ ዚህ ዘራብሩክ የሚባለው ስላለ ወደ 40 ሰራተኛ ነበረ። 40ውንም ነው ትናንት የሸኘው። በየቤቱ ቁጥር እንግዲህ እዚህ አንድ ሌላ አለ 18 ሰራተኛ የሚያስተዳድር። እዛ ጤና ስጋ ቤት የሚባል አለ፣ ቢያንስ ወደ 50 ሰራተኛ ይተዳድራል። ያ ሁሉ የለም፣ ዜሮ ነው ይሆን። እሱ በአመት እስከ 700 ሺህ ብር ገቢ የሚያስገባ ነው። ስለዚህ አሁን ይሄ አጠቃላይ ውድመት እኮ ነው። እንኳን ስራ ለመፍጠር ስራ አጥ ወጣት በበዛባት ሀገር ላይ እንደምንም ተቻችሎና ተከባብሮ ስራ እየፈጠሩ እንደሚሄድ የተፈጠረው እየጠፋ እንዴት አድርገህ ትሰራለህ? እና ከባድ ችግር ነው። ከስነ ምግባር ውጪ የሆኑ ወጣቶች በዝተዋል። አሁን በዚች ሀገር ላይ ኤቲክስ የለም፣ የአባትን ምክር የሚሰማ የለም። እና አንዳንዱ ሰው ለማለት ሲሞክሩ እግራቸው ላይ ሲወድቁ እየረገጡ እየጣሏቸው ነበር ሲተባብሩ የነበሩት። እና ምን እንደሚፈልጉ ራስም ፍላጎታቸው ምን እንደሆነ እንኳን ለመረዳት አትችሉ። ወይ ቢወስዱት እኮ ይሻላል የሀገር ሀብት ከማውደም። እንደ እኔ እንደ ብሄር ተኮር ጥቃት ነው የምቆጥረው። ምክንያቱም ሆነ ተብሎ ለእኔ ለምሳሌ አሁን እንኳን እኔ አባቴ የተወለደው እዚህ ገጠር ነው፣ አላውቅም ሌላ ሀገር የለኝ። ምክንያቱም ወደ አራተኛ ትውልድ ነኝ እኔ በዛ በአካባቢው ቋንቋ ማፌን የፈታሁት እኔ አማርኛ ራሱ በትምህርት ነው ያገኘሁት። ይሄ ከየት እንደመጣ አላውቅም። በዛ አንጻር ደግሞ እንደዛው ሸሽጎ የሚያድን ደግሞ የብሔረሰቡ አባል አለና ምን እንደምል ራሱ እኔ ግራ የተጋባሁበት ዘመን ነው።
እስካሁን የነገርከኝ ታሪክ ትላንትና ዛሬህን ነው። ነገህ ምንድን ነው? ምንድን ነው ተስፋ?
ምንም የሚታየኝ ተስፋ የለም። በቃ ኑሮ ራሱ እንዴት እንደሚኖር ለምን ልጅ ወለድኩ ብዬ አሁን ወደኋላ መቼም መመለስ አልችልም እንጂ ለምንድን ነው ብቻዬን በሆን ምንም ማለት አይደለም። ለምንድን ነው ወደፊትስ ልጆች የሚል ሆነ። በቃ ምንም እኔ እንጃ ባዶነት ነው የተሰማኝ። እኔ ሀገር አለኝ ለማለት አሁን ይከብደኛል።
አንተ ወጣት ነህ፣ ምክር ሀሳቢ ምንድን ነው ለሌሎች ወጣቶች?
ወጣቶች ማድረግ ያለባቸው የአባቶቻቸውን ምክር መስማት፣ መስራት። እኔ እኮ ከምንም ከዜሮ ነው የተነሳሁት እኮ። ስለዚህ ተጠግቶ መስራት ይቻላል። እኔን ተደርቦ ያደገ ስንት አለ? በእኔ ምክር ያደገም አለ። ስለዚህ ሰርተን አብረን ተጋግዘን መለወጥ እንጂ ያለችንን ካወደም ከዚህ ሀገር ውጭ ሌላ የለንም። ስለዚህ ይህንን ወጣቱን እኔ እንጃ በምን መልኩ ተመክሮ ወደ ህይወት እንዲመለሰው መውለድ እንጂ ልጁን እንዴት ማሳደግ እንዳለበት እንጂ ብዙ አያውቅም ማለት ይቻላል። እዚህ ገጠር አካባቢ አሁን ከስነ ምግባር ውጭ የሆኑ ልጆች በዚህ 27 ዓመት ውስጥ ተፈጥረዋል። በትምህርት መግራት የሚቻልበት ሁኔታ ከሌለ በስተቀር የወደፊት ኢትዮጵያ ተስፋ ራሱ እኔ እንጃ የጨለመ ነው። ይመስለኝ ይቀጣርግልኝ።
ወጣት አለማየሁ በፍቃዱም ተመሳሳይ ችግር ውስጥ መሆኑን ነው የሚናገረው። ከኢኮኖሚ ጉዳት ባለፈ በስነ ልቦና ጉዳት ውስጥ መውደቁንም ገልጿል። ሁለት ሱቆች እንደወደሙበት የሚናገረው ወጣት አለማየሁ እሱ ብቻ ሳይሆን ጓደኞቹም ስራ መፍታታቸውና የተፈጠረው የጸጥታ ችግር በህይወታቸው ላይ ከፍተኛ የሚባል ጫና መፍጠሩንም ተናግሯል።
አካባቢ የተፈጠረው ችግር እንደሚታወቀው የጸጥታ ችግሩ አስከፊ ሁኔታ ላይ ፈጥሮብን ዛሬውን ወደ ቤት ነው የዋልን ያለነው። እንትና ራሳችንን እንችላለን ቤተሰብ መስርተን እየሆነ ነበር። መዘካቢ አብዛኞቻችን በአሁኑ ሰዓት ላይ ቤት ነው የምንለው። ምንም ስራው ነገር የለም። ምንም ገላችሁ ተቋርጧል። እዚህ ሁኔታ ላይ የረዳንን ነገር ማንም የለም። ነገር ግን ያው የተወሰነ ነገሮች እንትን አሉ። አብዛኛውም ሳይኮሎጂካሊ ራሱ ተጎድተናል። ትናንትና ሲሰራ የነበረ ያው ከሰው ኦልሞስት ምጽዋት እስከምትሄድ ድረስ የደረስንበት ነገር አለ። ትናንትና ስንረዳ የነበሩ ሰው መረዱ የነበሩ አሁን ዛሬ ደግሞ ተረጂ ሆነዋል። ይሄ ነገር በራሱ የሆነ የህሊና ቁስል ያደርሳል። እንጃ እስኪ እንዴት እንደሚሆን ቀጣይ መንግስት የሚያደርግልን ነገር እየጠበቅን ነው ያለ ነው። ያሁን እርግጥ ያነጋገሩን አካሎች አሉ ይደረግላቸዋል ተብለን
ገብይት በየቀን ታገኝ ነበር። ዛሬ ግን በተፈጠረው የጸጥታ ችግር ንብረት ወድሞ ስራ አጠ ቁጭ ማለት ነው የነበርከኝ ያለው።
ታታ ታታ ነው ሰውና ከዘመድ ከጓደኞች ጥሩ ጓደኞች ብሎ እነሱ ይረዱኝና ዛሬ ያው በተወሰነ መልኩ ለሰው እጅ ነው ያለሁት ማለት ይችላል። በአንድ ጀንበርና በአንድ ቀን ያለኝ ነገር ሁሉ ነገሮች ማለት ይችላል። እና ዛሬ ከሰው ትላንትና እንደቀደም እንደነገርኩ
ስለዚህ አሁን ገና ወጣት ነህ፣ ብዙ ስራ መስራት ትችላለህ፣ ተስፋ ይታያል አሁንም ማለት ነው።
አዎ አለኝ ተስፋ አለኝ።
እነዚህ ወጣቶች ከራሳቸው ተርፈው ለሌሎችም የስራ እድል ፈጥረውም ነበር። ለአሜሪካን ድምጽ ራዲዮም ዮናታን ዘብዲዮስ አዋሳም።
ካፒና ቪኦኤ ነው ያዳመጣችሁ ያላችሁት። ቀጣዩ ዘገባ በዚህ በዩናይትድ ስቴትስ ለስድስት ሳምንታት የቆየው የማንዴላ ዋሽንግተን የጉድኝት መርሃ ግብር ላይ 35 ኢትዮጵያውያን ወጣቶች ተሳትፈዋል። በህግና ሰብአዊ መብቶች ዘርፍ ተሳታፊ የነበረችው ጸደይ መስፍን ከካፒና ቪኦኤ ጋር ቆይታ አድርጋለች።
ጸደይ ግርማ እባላለሁ። የህግና የስርዓተ ጾታ ባለሙያ ነኝ። የተለያዩ ድርጅቶች ውስጥ በሰብአዊ መብት ባለሙያነት፣ በአሰልጣኝነት፣ በተመራማሪነት አሁንም ደግሞ በተባበሩት መንግስታት የስደተኛ ከፍተኛ ኮሚሽን እየሰራው እገኛለሁኝ። እኔ የነበርኩት ነብራስካ ሊንከን ዩኒቨርሲቲ ነበር። እዛ ያሉት ነዋሪዎች ያላቸው ክብር ነብራስካ ዩኒቨርሲቲን እንደ አንድ ተቋም ሳይሆን እንደ ሁላቸውም ተቋም የሚቆጥሩት ነገር ባገኙት አጋጣሚ ሁሉ የሚደግፉበት ሁኔታ፣ ይሄ የባለቤትነት ስሜታቸው በጣም ነክቶኛል። በተሰማራሁበት በሰብአዊ መብት በስርዓተ ጾታ ላይ እንዴት አስተሳሰብ መቀየር እንደሚቻል፣ ማህበረሰቡ ችግሩን ገና ሳይሰማ ማህበረሰቡ እኔ ምን አደርጋለሁ ብሎ ያደረገውን ነገር ተገንዝቤያለሁ። የተለያየ አስተሳሰብ ካላቸው ፌሎዎች ጋር አብረን ስንማር እርስ በራሳችን ያለ መስተጋብር እርስ በራሳችን የመማማር ሁኔታ የሌሎች አፍሪካ ሀገሮችም እማናውቃቸው ብዙ ነገሮች ያውቀናል። ስለ ሀገራችን ያሉ ስርዓቶች፣ የሃይማኖት፣ የባህል የተለያዩ ልውውጥ መድረኮች ነበሩ። በዚህም ሀገራችንን በተቻለ መጠን አስተዋውቀናል። ሌሎች ሀገሮችም ያሉባቸውን ተግዳሮቶች እንዴት እንደሚያዩ፣ እንዴት ሀገራቸውን እንደሚያስተዋውቁ እና እኛም እንዴት ማድረግ እንዳለብን ተምራለሁ። ሴኔተር የመተዋወቅ እድል ነበረን። ብዙ ሲስተሙ እንዴት እንደሚሰራ የተለያዩ ገለጻዎች ተደርገውና የተለያዩ ኢቨንቶች ላይ መሳተፍ የከተማ ነዋሪዎችን በተወሰነ መልኩ የማናገር እድል ነበረን። ከዛ የተማርኩት ምንድነው እንደ ግለሰብ የራሳቸውን ሪስፖንሲቢሊቲ የሚወስዱ ሰዎች ለምሳሌ አከብ ያሉ ክፍተቶችን አይተው እኔ ምን ማድረግ እችላለሁ የሚለውን ነገር ወስደው አካባቢያቸውን ሁኔታቸውን የቀየሩ የተለያዩ ችግሮች መፍትሄ ይሰጡ አብሮን የነበሩ ሴሎች ነበሩ። እዛም የተዋወቅናቸው የህግ አውጪ የተለያየ ቦታ የሚሰሩ ባለሙያዎች ነበሩ። ይህንን ክፍተት እኔ ምን አደርጋለሁ? አሁን እኔ የምሰራበት ጾታን መሰረት ያደረገ ጥቃት ላይ ነው። እዛ ላይ ሁልጊዜ ለምሳሌ እንሰበሰባለን፣ የተለያዩ ነገሮች ይደረጋሉ። የሚመለከታቸው አካላት የሆነ ነገር ማድረግ አለባቸው ይባላል። የሚመለከታቸው አካላት ግን እኛ ነን። ስለዚህ በግለሰብ ደረጃ ማድረግ የምንችላቸው የተለያዩ ነገሮች አሉ። ትኩረት ሰጥተን ብንሰራ ብያስባለሁ። አሁን ስልጠና በወሰንባቸው በተለያዩ ተቋማት ያየነው የመተባበር አዲስ ሐሳብ ላመጣ ሰው የሚደረጉ ድጋፎች ያንን ተጠብቀን ወደ ኢትዮጵያ ምንሄድ ከሆነ ትንሽ አስቸጋሪ ነው የሚሆነው። ሄደን ሁሉንም ነገር መለወጥ የምንችል የሚመስለን ነገር አለ። እሱን ነገር በጣም መቆጣጣ ራሳችን ምን መስራት የምንችለው ነገር ብቻ መስራት፣ ሌላውን ደግሞ ሌሎች ይሰሩታል።
ከጋቢና ቪኦኤ ጋር ናችሁት። ከአሜሪካ ድምጽ ራዲዮ የሚተላለፈው መሰናዶ ነው በመሰማት ላይ የሚገኘው። አሁን ሰዓቱ ሴቶች በጋቢና ነው። የዛሬው እንግዳችን ህይወት ደረጀ ትባላለች። በህው የተሰኘ ተፈጥሯዊ የምግብና የስኖበት መጠበቂያ ምርቶችን የሚያመርት ድርጅት ኃላፊ ናት። ከኤደን ገረሞ ጋር ቀጣዩን ቆይታ አድርጋለች።
ህይወት ደረጀ ትባላለች። ተወልዳ ያደገችው አዲስ አበባ ውስጥ ይሁን እንጂ ኖሪነቷም በአሜሪካ ነገር ቨርጂኒያ አሌክዛንድሪያ ካደረገች አመታት አስቆጠረች። ከኢትዮጵያ ወደ አሜሪካ እንደመጣች ለጤና ካላት ፍቅር በመነሳት ሰዎች በነርሲንግ ሙያ ላይ ብትሰራ እንደሚያተርፋት እንደነገሯት ትናገራለች። ህይወትም የተሰጣትን ምክር ተቀብላ ነርሲንጉን ጀመረችው። ይሁን እንጂ በትምህርት ሂደት ላይ ያለች የምትወደው የስራ ዘርፍ ሆኖ አላገኘችው። ስለዚህም የትምህርት ዘርፏን በመቀየር ላብራቶሪ ተምራ ከትምህርት ቤት ወጣች። በአሁን ሰዓት በዚህ በአሜሪካን ሀገር ውስጥ ልጅነት፣ ሴትነት፣ ስደት ሳይበግራት የራሷን ደህዩ የተሰኘ በአይነቱ ልዩ የሆነ ተፈጥሯዊ የምግብና የስኖበት መጠበቂያዎች አምራች ድርጅት መስርታ እየሰራች ትገኛለች። ህይወትን የደህዊ አጀማመር እንዴት እንደሆነ ጠየኳት።
ደህዊ የተጀመረው ለጤና ካለኝ ትልቅ ጉጉት ነው። ራስን በተፈጥሮ ነገር እንዴት መጠበቅ ይቻላል ጣም አነባለሁ፣ ሪሰርች አረጋለሁ እና ዝንጅብል እንዴት ለጤና ጥሩ እንደሆነ ብዙ ቦታ አነባለሁ፣ ብዙ ሪሰርቾች አሉ። እሱን በየቀኑ መጠጣት ጀመርኩኝ ማለት እና ጁሱ እንዲወጣ መቀቀል አለብሽ ዝንጅብሉ ማለት ነው አትሊስት 40 ደቂቃ ሶስቱን ማፍላቱ ይሄ ነገር ምን ይሻላል በቃ ለምን ይድ ያልገዛም አልኩኝና በቃ እኔ እርግጠኛ ነበርኩኝ የዝንጅብል ጁስ የለም ብዬ አልጨራሽ አልጠረጠርኩ። ከዛ ሄድኩኝ ፉድ ስጠይቅ የላቸው። ከዛ ሌላ ቦታ መጠየቅ ጀመርኩ። ከዛ በቃ ይሄ ነገር እኔ መስራት አለብኝ፣ በጣም ወደው ነገር ነው፣ እኔ ብቻ ሳልሆን ህዝብ የሚወደው ነገር ነው፣ እኔ ካልሰራሁት ብዬ በቃ ሪሰርች ማድረግ ጀመርኩ። እንዴት ነው የምግብ ንግድ እንዴት ነው አፕሩቭ የሚሆነው፣ የት ነው የሚካሄደው፣ እንደሚደረገው እቃው ከየት ነው የሚመጣው፣ ጥሬ እቃው ራሱ ብዬ እሱን ማጥናት ጀመርኩ። ከዛ እያልኩ ቀስ በቀስ ወደ ስራው ላይሰንስ ማውጣት፣ በጣም ብዙ ፕሮሰስ አለው። ምግብ በጣም ሴንሲቲቭ ስለሆኑ ትገባበት እየወደድኩት ደስ እያለኝ ቀስ በቀስ እያደገ ሄደ።
የመጀመሪያው ምርትሽ ምን ነበረ? ለምን አይነት አገልግሎትስ ነበር የሚውለው?
ሶ የመጀመሪያው ምርቴ ምንም ነገር የሌለው የዝንጅብል ጁስ ነው። እሱም ይጠቅመው እንደ ቀሽር ትጠጫለሽ፣ ኩክም ታረጊበት ትችያለሽ፣ ጁስ ላይ ይደረጋል። ለብዙ ነገር ለሳላድ ድረሲንግ ይጠቀሙበታል፣ መጠጥ ይሰራበታል። በጣም ብዙ ነገር ነው የሚሰራበት በፒዩሮ ስፔሻሊ ማለት ነው። ሶ የተጀመረው በሱ ነው። ከዛ በሱ ተጀመረና እያለ የጨመርኩ አሁን 5 ፍሌቨሮች አሉ የጁሶቹ።
ሁሉም የተለያየ ጣዕም ስላላቸው ነው ወይስ አገልግሎታቸው ይለያያል?
አገልግሎታቸው ይለያያል፣ ጣዕሙም ይለያያል። አሁን ደግሞ ያው አይን ለጸጉር ሎሽኖች፣ ለሰውነት ለቆዳ የሚሆኑ ምርቶች ጤናማ የሆኑ ኬሚካል የሌላቸው ሂሊንግ የሆኑ ፕሮዳክቶች ያመረተን እንደዛው ጀምረናል ማለት ነው።
ስንት ደረሱ እነሱ?
አሁን ወደ 13 ናቸው። ቆዳ ብቻ ነው።
በንግድ ውስጥ በተለይም ደግሞ ወጣት ሴት ነጋዴ ስትሆኚ ከባዱ ነገር ምንድነው?
ቢዝነስ ከባድ ነው። ከባድ የሚያረገው ነገር የሆነ ነገር ፈልገሽ ሰው ጋር ሄደሽ ይሁን እንዲ እየሰራው ነው እንደዚህ ፈልጌ ነበር ስትይ ያለ መቀበል ያለ ማመን ችግርና እሱ ቻሌንጅ አለው። ቢከት አይረዱሽም ማለት ነው፣ አይደግፉሽም ማለት ነው መጀመሪያ ላይ። ስለዚህ ብቻሽን ብዙ ነገር ተሰራያለሽ፣ ብዙ ነገር ነሽ ራስሽ ተመርቻለሽ፣ ልታደርሺ ትችያለሽ። ከዛ ደግሞ ትገዣለሽ የሚገዛውን፣ እንደገና ትሸጫለሽ። ራስሽ አካውንታንት ነሽ፣ ራስሽ ካስተመር ሰርቪስ ነሽ። ሁሉ ነገር ሆነሽ ለተወሰነ ጊዜ መስራት አለብሽ። እሱ በጣም 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 ከባድ ነው። በጣም እሱ ጊዜ አይኖርሽም። እንደገና ደግሞ ገንዘብሽንም ያለሽንም ገንዘብ እዛ ላይ ነው የምትጨርሹ እና እሱ በጣም ከባድ ጊዜ ነው። ከዛ ደግሞ ቢዝነስ ላይ ቻሌንጅ ሰው ነው። ሰው የምትቀጥሪው ሰው ወይም ደግሞ ቃ የምትገዢበት ሰዎች ሊሆን ላይክ አንቺ ዛሬ አደርሱልኝ ካልሽ ላይደርስልሽ ይችላል በሰዓቱ። አንቺ ደግሞ አደርሳለሁ ብለሽ አለመሸጭላቸው ሰዎች እንደዛ አይነት ቻሌንጆች አሉ። ባንቺ ፍጥነት አብር ሴቶች ብዙ ቻሌንጅ ያጋጥመሻል። የሚኖሩት ደግሞ ምንድነው የሆነ ነገር ፈልገሽ እንደዚሁ በስራ ባጋጣሚ የሆነ ነገር የሚያስፈጽምልሽ ሰው ምን አገኛለሁ ብሎ የማሰብ ነገር ታይበታለሽ አንዳንድ ጊዜ። እሺ እሷን በመርዳት ምንድነው ነው የምጠቀመው የሚል አይነት አስተሳሰብ አለው አንዳንድ ጊዜ ማለት ነው። እሱ ያው ከባድ ነው፣ ግን ያን ነገር ከስራችን ወደ ኋላ ሊያስቀረን አይገባም።
በአሁን ሰዓት በስራ 8 ሰራተኞችን የምታሰራ ህይወት ስለ ህልም ማስተናገር ህልሜ በየቀኑ ቀኑን ማሸነፍ ነው። ከዛ ውጪ ግን የምርቶቼ ስም በመላው አሜሪካ በተለያዩ ሱቆች እንዲኖርና እንዲታወቅ እንዲሁም የሀገሬም ስም ከኔ ጋር አብሮ እንዲነሳ ምኞቴ ነው ብላለች።
ዩኮድ ገርል የተሰኘ በወይዘሮ ቤተልሔም አበራ በአሜሪካ የተቋቋመ ድርጅት ከኢትዮጵያ ሴቶች የመብት ማዕከል ጋር በመተባበር ባዘጋጁ ስልጠና ከ23 የሁለተኛ ደረጃ ትምህርት ቤቶች ለተውጣጡ ተማሪዎች ስልጠና በመስጠት ላይ ይገኛል። በዚህ ጉዳይ ላይ ዘጋቢያችን እስክንድር ፍሬው ቀጣዩን ዘገባ ልኮልናል።
የዩኮድ ገርል መስራችና ስራ አስኪያጅ ቤተልሔም አበራ ግሩንበርግ ወደ ሶፍትዌር ኢንጂነሪንግ ከገቡበት አጋጣሚ ጀምሮ የህይወት ልምዳቸውን ጭምር አካፍለዋል።
ኮምፒውተር ሳይንስ ለመጀመሪያ ጊዜ በማይነር 4 ኪሎ ዩኒቨርሲቲ ሲሰጥ ዶክተር ዲዳ መቅደሳም እዚህ ይገኛሉ የመጀመሪያ ፕሮፌሰር። ከዛ ውስጥ ከስታቲስቲክስ ኤንድ ከማቴማቲክስ ዲፓርትመንት ተማሪዎችን አውጣተው ኮምፒውተር ሳይንስ ዲግሪ በፓይለት ደረጃ እንዲጀምር አደረጉ። ከዛ ውስጥ ሁለት ሴቶችን ከስታቲስቲክስ ዲፓርትመንት መርጠው ነበር። እኔና ሰላማዊት የሁለተኛ አመት ስታቲስቲክስ ሜጀር ነበር። እና ከዛ በፊት እንኳን ኮምፒውተር ሳይንስ እና ኮምፒውተር ፕሮግራሚንግ መማር ይቅርና ኮምፒውተር መባለት አይተነው አናውቅም ነበር። እንኳን በእጃችንም ነክተነው አናውቅም ነበር።
እናንተ ከሁለተኛ ደረጃ ትምህርት ቤት መጀመራችሁ እድለኞች ናችሁ፣ ራሳችሁን ፈትሻችሁም የህይወት አቅጣጫችሁን መወሰን ትችላላችሁ ብለዋል ወይዘሮ ቤተልሔም ለተማሪዎቹ ሲናገሩ። ክራክ ዘ ኮድ ስካይ ሃይ ኮዲንግ ዊዝ ድሮንስ በሚል ርዕስ ነው ስልጠናው የተሰጠው። በአንዳንድ ወገኖች የወንዶች ብቻ ተደርጎ የሚወሰደውን ውስብስብ የሚሆነውን የቅመራ ዘርፍ ሰብራችሁ ግቡ የሚል መልእክት ለሴቶቹ ለማስተላለፍ ያሰበ ነው። ካሜራዎችንና ሌሎች ሰው አልባ መሳሪያዎችን ከኮምፒውተር ማዘዝና ማንቀሳቀስ እንዲችሉ ለማድረግም ያለመ ነው። ስልጠናው ደግሞ በዚህ እንደማይቆም ወይዘሮ ቤተልሔም ለአሜሪካ ድምጽ አብራርተዋል።
በተለይ እነዚህ የመጀመሪያዎቹ ኢናጎሬት የመጀመሪያዎቹ
ምረቃ
ልጆች ስለሆኑ እነሱን ወደፊት ኮምፒውተር ሳይንስ ሜጀርስ ከሚያደርጉ ድረስ አንለቃቸውም። እነሱ በየአመቱ ፕሮግራማችን ስንሰጥ በአሜሪካ ሀገርም ልጆች ተደጋግመው ይወስዱታል።
በስልጠናው የተሳተፉ ሴት ተማሪዎችም አጭር ከሚመስለው ስልጠና ብዙ ማስረፋቸውን ይናገራሉ። ከየካቲት 23 ሁለተኛ ደረጃ ትምህርት ቤት የመጣችው የ10ኛ ክፍል ተማሪ ኤደን ምትኩ ይህንኑ ነው የምታብራራው።
በኮድ ገርል እንትና ብዙ እውቀት አግኝቻለሁ። አሁን ለምሳሌ ድሮን እንዴት ማስነሳት እንደምችል፣ የቨርቹዋል ሪያሊቲ
ድሮን ማስነሳት ማለት ምን ማለት ነው? ለምሳሌ ለአድማጮች ግልጽ ለማድረግ
ድሮን ማስነሳት ማለት በመጀመሪያ ካሜራ ነው። ብዙ ጊዜ ከላይ የተሽከረከረ የሚቀርጽ ካሜራ ነው።
ተንቀሳቃሽ
ካሜራ ነው። አሁን ብዙ ጊዜ አሁን ልጅ ጋር እንደምንም የሚቀርጹት ቁጭ አድርገው መሬት ላይ በሚታይ ካሜራ ነገር ግን አሁን እስቲ ወደ ላይ በኮምፒውተር ተቆጣጥረን ወደ ላይ ማብረር እንችላለን። ግን በዚህ ጊዜ ደግሞ ሁሉንም አካቶ ሊቀርጽም እየተሽከረከረ ለምሳሌ አሁን ክሎክዋይዝ 90 ዲግሪ ሮቴት አድርገው ካልን ብለን ኮምፒውተር ላይ እነሱን መስፈርቶች ካሟላ 90 ዲግሪ ሮቴት እያደረገ ሁሉንም እያካለ ሊያነሳልን ይችላል ማለት። ስለሱ አነሳስ በፊት አላቅም ነበረ። ጥሩ ቀጣ አግኝቻለሁ።
ስለዚህ ምንም ወቀቷ አንነበረሽም ስለ ድሮን ወይም ስለ ተንቀሳቃሽ ካሜራ ወይ ሌሎች መሳሪያዎችም ሊሆን ይችላል ማንቀሳቀስ እንዴት እንደምቻል ወቀቷ አንነበረሽም? ምንም
ማንቀሳቀስ እንዴት እንደምቻል ወቀቷ አንነበረኝም። ግን በተለያዩ ቦታዎች አሁን ለምሳሌ ቤተክርስቲያን ውስጥ ማለት ትላልቅ እንትኖች ሲኖሩ ያመጣው ክብረ በዓሎች ሲኖሩ ከላይ ሲንቀሳቀሱ አይነበር። ግን በጣም በሚገርም ማለት እንዴት ከላይ
በተለያዩ ቴሌቪዥን ጣቢያዎች እንደዛ ያንቀሳቀሱ ሲቀርጹት አይነበር
አይነበረ። ግን እንዴት እንደሚያንቀሳቅሱ ይገርመኝ ነበር ማለት እንዴት ማንቀሳቀስ እንደምቻል። ግን አሁን ራሳችን በስልክም እንዲሁም ደግሞ በኮምፒውተር እየተቆጣጠረ አንቀሳቅሰናል። ስለዚህ ያ ደግሞ ለኔ ትልቅ
እዚህ ስልጠናው ላይ አንቀሳቀሳችሁ?
እዚህ ስልጠናው ላይ አንቀሳቅሰናል። ክፍል ውስጥ በጣም ትልቅ ድሮን ሳይሆን በመጠነኛ የሆነ ድሮን ክፍል ውስጥ
ማሳያ የምትሆን
ድሮንን አንቀሳቅሰናል።
ዩኮድ ገርል ወደ አዲስ አበባ ሲመጣ ያንበሳውን ድርሻ የሚይዝ ድጋፍ አደረገ የተባለው በዚያው በዩናይትድ ስቴትስ የሚገኘው ሴንተር ፎር ዘ ራይትስ ኦፍ ኢትዮጵያን ዊሜን ወይም የኢትዮጵያ ሴቶች የመብት ማዕከል የተሰኘው ድርጅት ነው። የድርጅቱ ፕሬዝዳንት ወይዘሮ ሮማን አባተና ባለቤታቸው አቶ ተስፋይ አባተ በስም ተጠቅሰዋል። እዚህ በኢትዮጵያ ለስልጠናው ተባባሪ የሚሆኑ አካላትን ያፈላለጉትና የስልጠናውን ሂደትን በቅርበት የተከታተሉት አቶ ተስፋይ አባተ ሂደቱን አጫውተውኛል፣ ስሜታቸውን አካፍለውኛል።
በተለይም ከዛ መጣ ይሄን ስታረግኛ እዚህ ትንሽ ነገር ያደረግነውን ነገር እንዴት ይከናወን ሳይ በጣም ነው ደስ ያለኝ።
ትንሽ ነገር ነው ወይ ግን ብዙ ክፍተት ነው የሞላችሁት።
ወል
ያረጋችሁትን እስቲ ንገሩኝ። መጀመሪያ
እንግዲህ ባለቤቴ ደውላ እንዲህ የምትባል ወይዘሮ ትመጣለችና ትሬኒንግ ትሰጣለች ስፖንሰር ማግኘት ትችላለህ ወይ ስትለኝ፣
ባለቤቴ ማለት ወይዘሮ ሮማን አባተ የኢትዮጵያ ሴቶች የመብት ማዕከል በአሜሪካ የሚገኘው የሱ ፕሬዝዳንት ማለት ናቸው
ናት ስጠይቀኝ፣ እሺ ሞክራለሁ አልኳት። የሚገርምህ ብዙ ጊዜም አልፈጀብኝም። ሰዎችን ሳነጋግር የመጀመሪያ የጠየኩትን አቶ አስማረ ምን አለበት ታዲያ ለአንድ ቀን
ናቸው። አቶ አስማረ ማን ናቸው?
አቶ አስማረ ማለት የጎሃ ሆቴል ባለቤት ናቸው።
ጎንደር የሚገኘው
ለዚሁ የተባረከ ሀሳብ መርዳት ካልቻልን ምንድን ነው የምንረዳው? በደስታ ብሎ እሱ አለኝ። ከዛ ቀጥዬ አቶ መሐመድ አደም እሳቸው ደግሞ የሜካኒካል ኢንጂነሪንግ ካምፓኒ ያላቸው እዚህ ስጠይቃቸው እሳቸውም ወዲያው ነው የተቀበሉኝ። ሶስተኛው ወይዘሮ ስንዱና አቶ ሙልጌታ ከበደ። ከዛ ቀጥዬ ወይዘሮ ሮማኔን ባለቤት በሻህና ወይዘሮ አስቴር ኃይሉን ጠይቃ እነሱ ስፖንሰር እናደርጋለን አሉ። እነሱን አረጉ። የቀረው it was history ሳይው አምስት ቀን ባልሞላ በሶስት ቀን ውስጥ የአምስት ቀን እነዚህ ተማሪዎችን ምግብ ለማብላት
130 ተማሪዎች
ማለት ማብላት ስንችል በጣም ነው ደስ ያለኝ። መጀመሪያ አላመንኩም ነበር። የሰዎች ግን ይሄን ብለው ደግሞ ገንዘቡ ሲሰጡኝ ደስ ነው ያለኝ። እንደ ሌላ ነገርም እኮ ማድረግ እንችላለን የሚል ሐሳብ መጣብኝ።
በተለይ በዚህ እድሜ ላይ የሚገኝ አጋጣሚ ይሄውን አቅጣጫ እስከመጨረሻው መቀየር እድል አለው። እነኚህ ታዳጊ ሴቶች ናቸው አሁን ይሄንን ትምህርት ያገኙት። ክትትሉም እንደሚቀጥል ሰምተናል እና ኢትዮጵያ ገና ያልተጠቀመችበት ሀብት እንዳለም ማሳያ ነው። አሁን እናንተ ያደረጋችሁት ነገር ውጭ ያለው ተቋማትን ግብረሰናይ ተቋማትን ወይዘሮ ሮማን ኤርሶ ባለቤት የሚመሩትን አይነት አገር ውስጥ ካሉት ጋር ማገናኘት ከተቻለ ማለት ነው። ከዚህ አንጻር ተነሳሽነቱን በመውሰድ እንዲህ አይነት ተቋማትን ለማፈላለግ በቀጣይም እንደዚህ አይነት ታዳጊዎችን ለመርዳት ይሁን በሌላ ዘርፍ ለመስራት ያሰባችሁት ነገር አለ? በቅድ ደረጃ ወይስ ገና አልተነጋገራችሁ?
ገና አልተነጋገርንም። ይሄንን ሳክሰስፉል ነን ካየን በኋላማ ይቀጥላል ብዬ አስባለሁ። እንቀጥላለን። ይሄማ መደረግ ያለበት ነገር ነው። ቀላል ነው እኮ እንዳልኩ በአምስት ቀን ይሄን ማድረግ በሶስት ቀን ማድረግ ከቻል ሌላ ማድረግም ይቻላል።
በስልጠናው የመክፈቻ ስነ ስርዓት ላይ ተገኝተው ከነበሩት አንዱ የሳይንስና ከፍተኛ ትምህርት ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱ በተለያዩ የውጭ ሀገራት የሚገኙ ኢትዮጵያውያን ተመሳሳይ ድጋፍ እንዲያደርጉ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረሙ አብረናችሁ ነበር። ሞክቢሊያ ቤሮ ደግሞ የዕለቱ አቀናባሪያችን። ደህና ደሩ።
ኩን ራዲዮ ሰገለ አሜሪካቲ